ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 29 2012 ዓመተ ምህረት ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አምሽታችኋል አድማጮች። አስተናጋጆቻችሁ ቆንጂት ታዬና
ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሰሎሞን አባተ ነኝ።
አንድነት ፓርክ ከነገ ጀምሮ በተለያዩ መርሃ ግብሮች ለጎብኚዎች ክፍት ይደረጋል።
በጣም ጥሩ ጥሩ የሆኑትን ነገሮች ከነሱ ተምረን እነሱ ላይ ገንብተን እነሱ ላይም እየጨመርንባቸው እንዴት እንሄዳለን ወደፊት የሚለው ምሳሌ ያለውና አንደኛውም የመደመር ዋንኛውም አቅጣጫው ወደ ብልጽግና ወደሚያመራን መንገድ እንዴት እንሄዳለን የሚለው ነው።
ቢለኔ ሲዩም በጠቅላይ ሚኒስትር ጽህፈት ቤት የውጭ ቋንቋዎችና ዲጂታል ዘርፍ ኃላፊ ናቸው። በአብይ ርዕስ ዘገባ ይዘናል። አሁን የሰዓቱን ዋና ዋና ዓለም አቀፍ ዜና እናሰማችሁ።
የህወሓት ማዕከላዊ ኮሚቴ ከትናንት ረቡዕ መስከረም 28 ጀምሮ መደበኛ ስብሰባውን መቀሌ ከተማ ላይ ያካሄደ ነው። በፓርቲው ፌስቡክ ገጽ የወጣው መግለጫ እንዳስነበበው ማዕከላዊ ኮሚቴው በአራት ቀናት ስብሰባው የ2001 ዓመተ ምህረት ዋና ዋና ክንዋኔዎችን እንደሚገመግም ገልጿል። ለክልሉ ህዝብ መልካም አስተዳደርን በማስፈንና ልማትን በማረጋገጥ ዙሪያም ጥልቅ ግምገማ እንደሚያካሂድ ነው የተነገረው። በ2012 ዓመተ ምህረት እቅድ ዙሪያ በዝርዝር በመወያየት እቅዱን እንደሚያጸድቅም ተገልጿል። እንዲሁም የህወሓት መመሪያዎችና አሰራሮችን በመገምገም ያሻሽላል ተብሎ እንደሚጠበቅ ተነግሯል። በ2011 የነበሩ ሀገራዊና ዓለም አቀፋዊ ጉዳዮችን አስመልክቶ ጥንካሬና ጉድለትን በዝርዝር በማየት ያሉትን ተግዳሮቶች ለመከላከል የሚያስችል አቅጣጫ ያስቀምጣል ተብሏል።
የኦሮሞ ነጻነት ሸማቂዎች ምስራቅ ወለጋ ጦር መሪ የነበረው ሁንዴሳ ደሬሳ ወይም በትግል ስሙ ዲነራስ ማንነታቸው ባልታወቁ ግለሰቦች መገደሉን የኦሮሚያ ጸጥታ ቢሮ አስታወቀ። ዲነራስ በሰላማዊ መንገድ ለመታገል የመንግስትን ጥሪ ተቀብሎ ወደ ስልጣና ገብቶ ከመንግስት ጋር እየሰራ እንደነበረ ነው የተገለጸው። የኦሮሚያ ሰላም አስከባሪ በመሆን በቢሾፍቱ ከተማ ሲሰራ እንደቆየ ቢነገርም መስከረም 13 2012 ዓመተ ምህረት በቢሾፍቱ ከተማ ተመቶ ወድቆ መገኘቱን ነው የገለጹት የክልሉ ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ። ለተሻለ ሕክምና ወደ አዲስ አበባ ኮሪያ ሆስፒታል መላኩንና በሕክምና ላይ እንዳለ ባለፈው ሳምንት ሕይወቱ ማለፉን ለአሜሪካ ድምፅ ተናግረዋል። ኃላፊውም ዲነራስ ላይ ጥቃት ፈጽመዋል የተባሉ ግለሰቦችን ፖሊስ በመከታተል ላይ እንደሚገኝ በመግለጽ አስከሬኑ ቄለም ወለጋ ወደሚገኙ ቤተሰቦቹ መላኩንም ገልጸዋል። ግለሰቡ ላይ ለምን ዓላማ ጥቃት እንደተፈጸመ ለማወቅ እንዳልተቻለም ኃላፊው ገልጸዋል። የዲነራስ ቤተሰቦች ለአሜሪካ ድምፅ እንደገለጹት የቀብር ስነ ስርዓቱ መፈጸሙን ፀሐይ ዳምጠው ከአዲስ አበባ ዘግባለች።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዓለም አቀፍ የቀይ መስቀል ኮሚቴ ICRC ዓለም አቀፍ የአእምሮ ጤንነትን ቀን ለማሰብ በርስ በርስ ግጭት ውስጥ ተጠምደው ለሚገኙ በሚሊዮኖች ለሚቆጠሩ ሰዎች የስነ ልቡናና ማህበራዊ ድጋፍ እንዲጨምር ጥሪ አቅርቧል። ሊሻ ሽላይን ከICRC ዋና ማዕከል ከጄኒቫ የላከችው ዘገባ አለ፣ ትዝታ በላቸው ታቀርባለች።
ግጭት በሚካሄድባቸው አካባቢዎች ውስጥ ከሚኖሩ 5 ሰዎች ከአንድ በላይ ከመደበር እስከ የመንፈስ ጭንቀትና እብደት በአንድ አይነት የአእምሮ ህመም እንደሚሰቃዩ ጥናቶች ያመለክታሉ። የአእምሮ ህመም እንደዚህ አይነት ኑሮን በሚገፉ ሰዎች ላይ ሰላማዊ ኑሮ ካላቸው በሶስት እጥፍ ይታያል። ዓለም አቀፍ የቀይ መስቀል ኮሚቴ እንደሚለው በእርስ በርስ ግጭትና ጦርነት ውስጥ ያለፉ ሰዎች ላይ ጉልህ የአእምሮ ሁከት ቢስተዋልም አብዛኛውን ጊዜ በቸልታ ይታለፋል። ታማሚው ሕክምና ካላገኘ ይህ ስውር የሆነ ቁስል ወደ እድሜ ሙሉ መከራ አሊያም ሞት ያመራል ይላል ICC። አይዳ አንደርሰን በአፍሪካ አህጉር የድርጅቱ የስነ አእምሮ ሐኪም ሳይኮሎጂስት ናቸው። ማህበራዊ ቀውስ ለተከሰተባቸው እንደ ናይጄሪያ፣ ማዕከላዊ አፍሪካ ሪፐብሊክ፣ ብሩንዲ ባሉ ሀገሮች ውስጥ ህሙማንን ያክማሉ። ከፍተኛ የደም መፋሰስ ሁኔታ ውስጥ ያለፉ ሰዎች አብዛኛውን ጊዜ በእንቅልፍ ማጣት ወይም በቅዠት አሊያም በሰላም ባለማሸለብ በሽታ ይሰቃያሉ ይላሉ። አብዛኞቹ በለየለት ያምሮ ሁከት ውሎ አድሮ ራሳቸው ያጠፋሉ። በተለይ ከጦርነት አውድማ ለተመለሱ ወይንም በሌላም ሁኔታ ለደም መፋሰስ ለተጋለጡ ሰዎች ያምሮ ህክምና ከህልና ውሃ አይተናነስም ይላሉ። ስለዚህም ዓለም አቀፍ ማህበረሰብ ለአምሮ ህከት ትኩረት በመስጠት ታማሚዎቹን እንዲታደግ ዓለም አቀፍ የቀይ መስቀል ኮሚቴ ጥሪ ያቀርባል ብለዋል።
የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ቱርክ ሰሜን ምስራቃዊ ሶሪያ ላይ የከፈተችውን ወታደራዊ ዘመቻ አስመልክቶ ዛሬ ስብሰባ አድርጎ ይወያያል። ቱርክ ውሱንና ሐላፊነት በተመላበት መንገድ ነው ባለችው የሚከናወን ጸረ ሽብርተኛ እርምጃ ነው ያለች ነው። የሚበዙት ኩርዶች የሆኑት የአካባቢው ተዋጊዎች በበኩላቸው በዛት ያለው ህዝብ ላይ አደጋ ሊደርስ ስለሆነ ድረሱልን እያሉ ነው። ሰሜን ሶሪያ ውስጥ ሲቪሎች የቱርክ መድፎች በስህተት እንዳይመቱን በሚል ስጋት አካባቢውን ለቀው ሲወጡ እየታዩ ነው። ቱርክ በአሸባሪነት የፈረጀቻቸው የኩርዶቹ ኃይሎች ላይ ሌሊቱን ጥቃቷን ቀጥላለች። አብዛኞቹ ምዕራባውያን ደግሞ ኩርዶቹን ተዋጊዎች በጸረ እስላማዊ መንግስት ቡድን ጦርነት ቁልፍ አጋር አድርገው ነው የሚመለከቷቸው። የቱርክ የመከላከያ ሚኒስቴር ጥቃቱን ቱርክ ራሷን ከጥቃት እንድትከላከል የሚፈቅደውን የጸጥታ ምክር ቤቱን ውሳኔና ዓለም አቀፍ ህግጋትን በተከተለ መልኩ ነው የሚያካሂደው ብሏል። ትናንት ማምሻው ላይ የሶሪያ ዲሞክራሲያዊ ኃይሎችና በዩናይትድ ስቴትስ የሚመራው ጸረ አይኤስ ህብረት አገናኝ ሄሚን ኮባኒ ዋሽንግተን ፖስት ጋዜጣ የአስተያየት አምድ ላይ ባሰፈሩ ጽሑፍ ዩናይትድ ስቴትስ ኩርዶችን በገዳይ ጠላቶቻቸው እጅ እንዲወድቁ ትታቸዋለች ሲሉ ወንጅለዋል። የዩናይትድ ስቴትስ ወታደራዊ ባለስልጣናት ሶሪያና ቱርክ ድንበር ላይ የነበሩትን 50 የሚሆኑ የልዩ ኃይል አባላት ለጥቃት እንዳይጋለጡ በሚል ወደ ሌላ ቦታ ማዛወራቸውን አረጋግጠዋል።
ከዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጋር ባለፈው ሐምሌ በስልክ የተነጋገረን ጊዜ ይህንን ካላደረክ የሚል የእጅ ጥምዘዛ አልነበረበትም ሲሉ የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ተናገሩ። ዜሌንስኪ ዛሬ ለጋዜጠኞች በሰጡት ቃል ከሚስተር ትራምፕ ጋር ስንነጋገር ፕሬዚዳንቱ ለዩክሬን የተመደበውን የብዙ መቶ ሚሊዮን ዶላር ወታደራዊ እርዳታ እንዳይለቀቅ ስለማዘዛቸው መረጃ አልነበረኝም ብለዋል። ትራምፕ እርምጃውን የወሰድኩት ዩክሬን ሙስናን እንድትዋጋ ግፊት ለማድረግ ነው ብለዋል። ዴሞክራትስ እንደራሴዎች የዩናይትድ ስቴትስ በበኩላቸው ፕሬዚደንቱ የእርዳታ ገንዘቡን ያገዱት የዜሌንስኪ አስተዳደር የዴሞክራቲክ ፓርቲው ፕሬዚደንታዊ እጩ ተፎካካሪ ጆ ባይደን እና ልጃቸው ሃንተርን እንዲመረምር ተጽዕኖ ለማሳደር ነው ብለው ወንጅለዋል። የዩክሬኑ መሪዎች ለጋዜጠኞች የሰጡት ቃል የምክር ቤቱን ከስልጣን የሚያስወግድ ክስ ወሬ በአስቸኳይ ሊያከትመው ይገባል ሲሉ ትራምፕ ዛሬ በትዊተር ጽፈዋል። ዜሌንስኪ ዛሬ ለጋዜጠኞች በሰጡት መግለጫቸው ከሚስተር ትራምፕ ጋር በስልክ ያደረጉት ውይይት ዓላማው ወደፊት ከእርሳቸው ጋር ለመገናኘትና በአደባባይ ስለ ዩክሬን የሙስና አድራጎት የሚናገሩትን እንዲቀይሩ ለማድረግ ነበር። ከዩናይትድ ስቴትስ በኩል ከፕሬዚደንቱ ጋር ለመገናኘት ይህን ማድረግ አለብህ የተባልኩት አንዳች ነገር አልነበረም ብለዋል። ግለሰብ ተቋሚ እንደተናገረውና ከሁለቱ መሪዎች ጋር የስልክ ውይይት የያዘው በዋይት ሃውስ በቀረበው ሰነድ መሰረት ደግሞ ትራምፕ ዜሌንስኪን ጆ ባይደንና ልጃቸውን እንዲመረምሩ ወትውተዋቸዋል። ትራምፕ በውይይቱ ያጠፋሁት ነገር የለም ብለዋል።
ይህ በዚህ እንዳለ የፕሬዝዳንት ትራምፕ የግል ጠበቃ የሩዲ ጁሊያኒ ሁለት ረዳቶች ለዩናይትድ ስቴትስ የፖለቲካ ዘመቻዎች ሕግ በመተላለፍ መዋጮ በመስጠት ወንጀል ክስ በቁጥጥር ስር ውለዋል። ዩክሬን ተወላጁና የዩናይትድ ስቴትስ ዜጋ የሆኑት ሌቭ ፓርናስ እና የቤላሩስ ተወላጅ የዩናይትድ ስቴትስ ዜጋው ኢጎር ፍሩማን ትናንት ረቡዕ ማታ ቨርጂኒያ ውስጥ በቁጥጥር ስር እንደዋሉ ነው የሕግ አስከባሪ ባለስልጣን የገለጹት። በዘገባዎች መሰረት ሁለቱ ሰዎች በቀድሞ ምክትል ፕሬዝዳንት ጆ ባይደን እና በልጃቸው ሃንተር ባይደን ላይ የሙስና ተግባር ፈጽመዋል በሚል ምርመራ እንዲካሄድ ጁሊያኒን ሲያግዙ የነበሩ ናቸው። በተወካዮች ምክር ቤት የተከፈተውን ምርመራ የሚያካሂዱት የምክር ቤት አባላት ሁለቱን ሰዎች ዛሬና ነገ አርብ አስቀርበው እንደሚያነጋግሩ ተገልጿል። ሌሎች ሁለት ተከሳሾችም እንዳሉ ነው የተገለጸው። ዩክሬን ተወላጁ ኦድሪ ኩኩሽኪን በቁጥጥር ስር ውለዋል። የአሜሪካ ተወላጁ ዴቪድ ኮይሬራ ደግሞ ገና እንዳልተያዙ ነው ዜናው የጠቆመው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርትስ በ25 ሜትር ባንድ በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ መስከረም 29 2012 ዓመተ ምህረት ምሽት ፕሮግራም ነው። ዝግጅቶቻችንን በአሃዱ ራዲዮ 94.3 ላይ በቀጥታ መከታተል ትችላላችሁ።
ኢትዮጵያ አጥፍቻለሁ ያለችው ፖሊዮ በሶማሌ ክልል መታየቱ ተነግሯል።
ፖሊዮ የተከሰተበት አካባቢ ሶማሌ አካባቢ ቦርደር አካባቢ ነው። ከፑንትላንድ ጋር የሚያዋስነው ቦርደር አካባቢ ነው። ለዚህ አካባቢ እንግዲህ አንዱ ትልቁ ቻሌንጅ የምንለው ድንበርና ፈርጠው ወደ ሶማሌላንድና ወደ ፑንትላንድ የሚሄድ ከዛም ወደዚህ የመመለስ ናቸው።
አቶ መስፍን ወሰን በኢትዮጵያ የህብረተሰብ ጤና ኢንስቲትዩት የህብረተሰብ ጤና አደጋዎች ቅኝትና ምላሽ ተባባሪ ዳይሬክተር ናቸው። በዚህ ምሽት ይዘናቸዋል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ ይሆናል የምንሸጋገረው። በቅድሚያ የዕለቱ አብይ ርዕስ
በኢትዮጵያው ታላቁ ቤተ መንግስት ግቢ ውስጥ የተገነባው አንድነት ፓርክ የኢትዮጵያና የምስራቅ አፍሪካ ሀገሮች መሪዎች በተገኙበት ዛሬ ተመርቋል። ከጥቂት ቀናት በኋላም ለህዝብ ክፍት እንደሚሆን ይጠበቃል። ከህዝብ ርቆ የቆየው ታላቁ ቤተ መንግስት ለጉብኝት ክፍት መደረግ በጠቅላይ ሚኒስትር አብይ አህመድ የተጀመረው ለውጥ ተምሳሌት ነው ብለዋል ቃል አቀባያቸው ለአሜሪካ ድምጽ በሰጡት ማብራሪያ። ከዳግማዊ ምኒልክ ከዛሬው ጠቅላይ ሚኒስትር አብይ አህመድ ያሉት መሪዎች ኢትዮጵያን ከ130 ዓመታት በላይ ለሆነ ጊዜ ያስተዳደሩት ከዚሁ ቤተ መንግስት ነው። እስክንድር ፍሬ ዝርዝሩን ይዟል።
ለህዝቡ ዝግ የነበረ ቦታው ራሱ በጣም ብዙ የድሮ ያረጁ ቃዎች ማከማቻ የነበረ የማይማርክ ብዙ ነገራችን እዚህ ውስጥ በጣም ብዙ ታሪክ አለ ብያለሁና እሱን ነገር እንኳን መለስ ብለን ማየት የማንችልበት አይነት አያያዝ የነበረበት ሰዓት አሁን በሚከፈትበት ሰዓት በጣም ብዙ ሚኒንግ አለው። አንደኛው ያው የራሳችንን ታሪክ ማወቅ የት ነበርን፣ ማን ነበሩ፣ እነዛ ታሪኮች ላይ ማምን ሰርቷል፣ ምንድን ነበረ የራሳችን ክህሎቶች የነበሩት በዛ ሰዓት፣ እኛ አሁን ግዚ ከውጭ ሀገር መጣ ብለን የምናስባቸው ነገሮች በእኛ በራሳችን ሰዎች እና በራሳችን መሪዎች የተሰሩ የታሰቡ ነገሮች ከሀሳብ ስለሆነ በጣም ብዙ ነገር የሚጀምሩ እነሱ ነገሮች ስላሉ የዛ ማሳያ ነው ማለት ነው አንደኛው። ሁለተኛው ደግሞ እንችላለን ያሳያል። ይሄ የቤተ መንግስት እድሳት እና አንድነት ፓርክ ክፍት የሆነው በጣም በአጭር ጊዜ ውስጥ ነው። 6 ወር ባልበለጠ ጊዜ ውስጥ ነው የሁሉ ስራ የተሰራው እና አንድ ነገር ላይ አትኩረን ከሰራን የብዙ ሰዎችም ድምር ነው። ስለዚህ ከመደመርም ጋር የሚያሳየው የኮላቦሬሽኑን ወይም አብሮ መስራትን ነው።
አንድነት ፓርክ ተፈጥሯዊ፣ ባህላዊ፣ ፖለቲካዊና ታሪካዊ እሴቶችን ያካተተ ነው። ከታሪክ አንጻር ከ1880ዎቹ መጨረሻ እስከ ዛሬ ድረስ ያሉ ሂደቶችን አካቷል። በ130 ዓመታት ውስጥ 7 መሪዎችን ያስተናገደው ቤተ መንግስት በእነዚህ ዓመታት የነበሩ አዎንታዊና አሉታዊ ታሪኮችንም ይተርካል። አጼ ምኒልክ የጣሊያንን ወረራ ለመመከት ኢትዮጵያውያንን አስተባብረው የዘመቱት ከዚህ ቤተ መንግስት ነው። የጦር አዛዦቻቸው መኖሪያ ቤቶች፣ የግብር አዳራሻቸውና ሌሎችም ታዲያ በግቢው ይገኛሉ። የኢትዮጵያና የጎረቤት ሀገራት መሪዎች አሁን ማምሻውን ለምርቃቱ ስነ ስርዓት የታደሙትም አስናቀ የሚል ስያሜ ባለው በዚሁ የአጼ ምኒልክ የግብር አዳራሽ ነው። በፓርኩ የተካተተው ታሪክ አጼ ምኒልክ የሚጀምረውም የተገነባበትን ጊዜ መነሻ በማድረግ እንደሆነ በአዲስ አበባ ዩኒቨርሲቲ የታሪክ ረዳት ፕሮፌሰርና ተመራማሪ አበባው አያሌው ለአሜሪካ ድምጽ ተናግረዋል።
አንደኛ እንግዲህ ይሄ ቤተ መንግስት ከመሆኑ ድረስ መጀመር ያለበት ቤተ መንግስት ከሆነበት ጊዜ ጀምሮ መሆን አለበት። ለዛ ነው ከምኒልክ ምን ጀምርበት ማለት ነው። የዘመናዊ ኢትዮጵያ ታሪክ አጼ ቴዎድሮስ ይጀምራል አይደል እንዴ? እዚ ላይ ግን ከቤተ መንግስት ታሪክነት ከዛ ከሄድን መቋጫ የለው እስከ ልብድን ድረስ ሊያስፈልግም ይችላል ማለት ነው። ስለዚህ የራሱ የቦታው የተመረጠበት ህንጻዎቹ የተሰሩበት ቤተ መንግስት የሆነበት የጊዜ ገደብ ነው ያንን የሚወስነን ማለት ነው።
አሁን በህንጻዎቹ የተደረገው ድሳትና በግቢው የተሰራው ስራም በታሪክ ከሚታወቁት ሁሉ እጅግ የተለየ መሆኑን አቶ አበባው ይናገራሉ።
ወጥሮ የነበሩት ድሳቶች አሁን ቁመንበት ምንገኝበት የግብር አዳራሹ
ለምንልክ ያጤ ምንልክ የግብር አዳራሽ
ታላቁ የግብር አዳራሽ በ1955 የአፍሪካ አንድነት ድርጅት መስራታ ጊዜ መሪዎችን የክብር ግብዣ ለማድረግ እንዲመቻች ተብሎ ድሳት ተደረገ ሲባል ምንድነው ቀለሙ ምን ነው እንጂ ቅርጹ ፎርሙ ስትራክቸሩ አንተን አልተደረገም ወላሉ እንደዚህ አይነት ነገሮች ማለት ነው። ድሮ የሳጠራ ወለል ነው የነበረው ይሄ ተቀየረ ቆርቆሮ ተቀይሯል። ዋናው ደግሞ የሚኒሊክ ልፍኞች ዙፋን ቤት እና ሌሎችም ይሄ የፓላስ ኮምፕሌክስ ምን ነው አለ አይደል ነው እዛ ላይም የተደረገው ምንድነው በ1978 ዓመተ ምህረት 77ም ጀምሮ ነው አዲስ አበባ 100ኛ አመቷን ታከብር ስለነበረ በዛ ዋዜማ እድሳት ተደርጎላቸዋል። ያረጁትን ጣውላውን የመቀየር አስመስሎ እንትን ማለት ነው። ከዛ በኋላ እንግዲህ በ2006 ጀምሮ እስከ 2009 ቫርኔሮ ኮንትራክት ወሰደና በሁሉም ታሪካዊ ቤቶች ላይ እድሳት አደረገ ምንም አልቀየራቸው። የዛን እድሳት ምንድነው ጥገና ነው በቃ ይሄ ቅርስን መንከባከብ እንዳይጠፋ ማድረግ ነው እንጂ ለህዝብ ሙዚየም ይሆኑ ምን ይሆኑ አይደለም። ያሁን የቅርብ ጊዜውም የነበረው ማርያም ደሳለኝ ጊዜ በሚደረግበት ጊዜ ያው ቅርስ ነውና የተበላሸ ነውና እናቆየው ከሚል ነው። ከዛ በኋላ እንግዲህ ክቡር ጠቅላይ ሚኒስትር ዶክተር አብይ ደግሞ ከመጡ በኋላ ምንድነው ታድሷል ይሄ ነገር ምን ይሆን ነው ጥሻ ሆኖ ይቅር ወይስ ምን ይሆን ነው? ህዝብ ካላየው ምንድነው ጥቅሙ? አንደኛ የገንዘብ ጥቅም አለ። ከገንዘብ ጥቅም በላይ ብሔራዊ ኩራትም ይሆናል ህዝብን ያቀራርባል። ይሄን የመሰለ ታሪክ ደግሞ ካልታየ ምንድነው ዋጋው ነው? ልዩነቱ የሰማይና የምድር ነው ያክል ነው።
በታላቁ ቤተ መንግስት የተደረገው ድሳትና የፓርኩ ግንባታም የጠቅላይ ሚኒስትሩን የመደመር ሳቤ የሚያንጸባርቅ መሆኑን የታሪክ ተመራማሪው ያምናሉ።
በፖለቲካም በምንም ሳይሆን መደመር አሁን ትልቅ ነገር ሆኗል አይደለም እንዴ? መደመር ሲባል ዝም ብሎ ጊዜ ያነሳውንትን ሳይሆን በውስጣችን በህብረተሰባችን በእኛም ዘንድ የነበረ ነው። ያ ምንድነው ነው ትልቁ ለውጥ? ድሮ አንዱ ይነሳና ከሱ በፊት የነበረውን ረግጦ አጥፍቶ በቃ ምንም ነገር ምልክት እንዳይኖረው ነው አርም ይደረገው ባቢዮቱ ጊዜ አሁን እንደዛ ነው የሆነው። በ1983ም እንደዛ ነው የሆነው። አሁን ግን ለውጥ ከተባለ ምንድነው ያለንን እንደ ካፒታል መያዝ ነው የመጀመሪያው ነገር። ከታሪካችን ጋር ስንጣላ ቁርሾ ስንያያዝ ታሪካችንን እያቄም ልንኖር አንችልም የትም አንደርስም። መጥፎም ሆነ በጎም ሆነ ታሪካችን እንዳለ ሆኖ ለጥቅም እናውለው ከታሪክ ጋር እንጣላለን። አሁን ያለው ደግሞ አሻራውን ያሻል የራሱን ድርሻ ማለት ነው። ያለፈውን አክብረ አሁን ባለንበት ዘመን ደግሞ ምናከናውነውን አከናውነን ለመጪው ትውልድ ጥሩ ነገር አሳልፎ መሄድ ይሄ ነው ትልቁ ለውጥ። ከዝም ብሎ ለጎብኚ መክፈት አይደለም ይሄን ነገር ብሔራዊ ኩራታችንም ነው። በነገራችን ላይ መንግስትና ህዝብን ያቀራርባል። ድሮ እዚህ ግብር ያበሉበታል አይደለም እንዴ? ለአጼ ምኒልክ ትልቅ ነገር ነው። ቤታቸው እዚህ ጨዋ ጠገብ ነው። እሳቸው እዚህ ቁጭ ብለው ነው የሚያበሉት። መተማመንን ነው። ግብር ሲያበሉ ምንድነው ሌላ ነገር ኑሮ እኮ አይደለም ከህዝብ የሚቀራረቡበት መንገድ ነው አይደለም እንዴ? ያ መንፈስ አሁንም እንደገና እየተመለሰ የሚመጣበት ነው። የበለጠ ምን ቀራረብበት የበለጠ እንደዚህ አይነት ቦታ ደግሞ ብዙ ህዝቦችን አንድ ላይ ያገናኛል። ዝም ብሎ እንደዚህ አንድ ሽርሽር ተወጥቶ የሚመለስበት ቦታ አይደለም። ያለፈውንም ያሁኑንም አክብሮ ያሁኑን ደግሞ አሻራ አሳርፎ ይሄድ ነው።
አሁን ማምሻውን በታላቁ ቤተ መንግስት በተካሄደው የምረቃ ስነ ስርዓት የኬንያ፣ የዩጋንዳ፣ የሶማሊያና የሱዳን መሪዎች እንደዚሁም ሌሎች እንግዶች ተገኝተዋል። አንድነት ፓርክ ለሁሉም የህብረተሰብ ክፍል ክፍት የሚሆነው ከሚቀጥለው ሳምንት ጀምሮ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። እስክንድርን አመሰግናለሁ። የትንታኔው መጽሔት ይቀጥላል።
የአማራ ክልል ገዢ ፓርቲ የአማራ ዲሞክራሲያዊ ፓርቲ አዴፓ የህዝቡን ህልውና ለማስጠበቅ በሚደረገው ጥረት ከጎኑ እንደሚቆም ተፎካካሪው የአማራ ዲሞክራሲያዊ ኃይል ንቅናቄ አዲሃን አስታወቀ። አዲሃንን ጨምሮ 5 የፖለቲካ ፓርቲዎች ግንባር በመፍጠር በጋራ ለመስራት መስማማታቸውም ታውቋል። የተስማሙት ፓርቲዎችም የአማራ ዲሞክራሲያዊ ኃይል ንቅናቄ፣ የመላው አማራ አንድነት ድርጅት፣ የመላው አማራ አንድነት ፓርቲ፣ የአማራ ህልውና ለኢትዮጵያ አንድነት ፓርቲ፣ ነጸብራቅ አማራ ፓርቲ ናቸው። አስቴር ምስጋናው ዝርዝሩን ይዛለች።
የአማራ ዲሞክራሲያዊ ንቅናቄ አዲሃን ለ8 አመታት ያህል ኤርትራ በርሃ ውስጥ ጋሽባርካ በተባለ አካባቢ የትጥቅ ትግልን እንደ አንድ አማራጭ በመውሰድ ሲታገል የቆየ ነው። ከለውጡ በኋላ ሰላማዊ ትግልን በመምረጥ ሀገር ውስጥ በመግባት በምርጫ ቦርድ ተመዝግቦ እየተንቀሳቀሰ እንደሚገኝ ሊቀመንበሩ አቶ ተስፋውን አለምነህ ይናገራሉ። አቶ ተስፋውም በወቅታዊ ጉዳዮች ዙሪያ ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ ከቅርብ ጊዜ ወዲህ በአማራ ክልል በተለያዩ አካባቢዎች እየደረሰ ያለውን ጥቃት ንቅናቄያቸው እንደሚያወግዝ ይገልጻሉ።
ይህንን የሚፈጽሙ ኃይሎች የተደራጀ ኃይል ናቸው፣ ይታወቃሉ፣ በግልጽ አስቀምጧል፣ አዴፓ በመግለጫ ተናግሯል። ነገር ግን እየተናገረ ወደ ተግባር ባለመግባቱ በመዘግየቱ ያን ያህል አደጋ ሊደርስ ይችላል። ስለዚህ የአማራ ህዝብን ህልውና አደጋ ውስጥ የሚከት ተግባር አጥብቀን እየወገዝን
ሊቀመንበሩ አያይዘው የአማራ ዲሞክራሲያዊ ፓርቲ አዴፓ የአማራን ህዝብ ህልውናን ለመታደግ በሚያደርገው ትግል ንቅናቄው ከጎኑ እንደሚቆም አስረግጠዋል።
የአማራን ህዝብ ህልውና አደጋ ውስጥ የሚከት ተግባር በተለያዩ አቅጣጫዎች እየተከናወኑ ናቸው ያሉት እነኚህ ተግባሮች ለአማራ ህዝብ ህልውና በጣም በጣም አደገኛ ናቸው። ይህንን ለመመከት አዴፓ የተወሰነ እንቅስቃሴ እያደረገ ነው። ይህ እንቅስቃሴ ደግሞ አዲያን በበጎ ጎኑ ያየዋል። ስለዚህ አዴፓ የአማራን ህዝብ ህልውና ለማስጠበቅ የሚሄድባቸው መንገዶች አሉ። ስለዚህ እነዚያን መንገዶች እንደ መንግስት ስልጣኑም አቅሙም ስላለው አግዙኝ በሚለው አግባብ ሁሉ ማገዝ እንችላለን። ህዝብን እናስተባብራለን፣ ህዝብን እናደራጃለን፣ ራሱን እንዲመከት እናደርጋለን። ይህም በአንድም ይሁን በሌላ መንገድ የአማራ ህዝብ ህልውናን ጠበቅን ማለት አዴፓ የሚያደርገው እንቅስቃሴ የደገፍን ማለት ነው።
የአማራን ህዝብ ጥያቄዎችን ለመመለስ አዲሃንን ጨምሮ 5 የፖለቲካ ፓርቲዎች ግንባር በመፍጠር በጋራ ለመስራት መስማማታቸውን አቶ ተስፋውን አክለው ገልጸዋል።
የአማራ ህዝብ ጥያቄ ይታወቃሉ፣ በግልጽ በአዲሃን አስተባባሪነት ወደ 5 የሚደርሱ በውጭም ሲንቀሳቀሱ የነበሩ ፓርቲዎችን ለጊዜው በግንባር ደረጃ ወደ አንድ በመምጣት አብረን ለመስራት ተስማምተናል። ይህንን ያደረግነው ምንድነው የአማራ ህዝብ ጥያቄው እንዲመለስለት እንጂ የፓርቲ ቁጥር እንዲበዛለት አይፈልግም። በአማራ ስፍ የተደራጁ ፓርቲዎችን ወደ አንድ እያመጣን ነው። አሁንም እንቀጥላለን።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። ወደ ተከታዩ የመጽሔት ርዕስ እናልፋለን። የኢትዮጵያ ፌዴራሊዝም ብሔርና ብሔረሰቦች የራሳቸውን እድል በራሳቸው የመወሰንና በቋንቋቸው የመጠቀም የመዳኘት መብት ሰጥቷል ቢባልም ለአንድነት መሸርሸርና መከፋፈል ምክንያት ሆኗል የሚሉ በአንድ በኩል፣ በሌላ ደግሞ ልዩነቶችን በማክበር የብሔር ብሔረሰቦችን መብቶች በሕገ መንግሥት አስከብሯል የሚሉ እየተነጋገሩ ናቸው። በምህጻር ቪኢ ኮድ ተብሎ የሚታወቀው ቪዥን የኢትዮጵያ ኮንግረስ ለዲሞክራሲ ዋሽንግተን ዲሲ ከሚገኘው ከናሽናል ኢንዶመንት ፎር ዲሞክራሲ ጋር በመተባበር የብሔር ተኮር ፌዴራሊዝም ተግዳሮቶችና ተስፋዎቹ በኢትዮጵያ በሚል ርዕስ በሐዋሳ ከተማ አውደ ጥናት አካሂዷል። ዮናታን ዘብዴዎስ ዝርዝሩን ይዟል።
በውይይቱ ላይ የቪዥን ኢትዮጵያ ኮንግረስ ፎር ዲሞክራሲ ባጥሮቱ ቪኢኮድ ኤክስኪዩቲቭ ዳይሬክተር አቶ ታደለ ደረሰ እንዳሉት በዲሞክራሲ ስርዓት ግንባታ ላይ ትኩረት ያደረገው ድርጅታቸው የሀገሪቱን ህዝብ 60% መልካም ዜጋ፣ 30% መልካም አስተዳደርና 10% ደግሞ መልካም መስተዳድር መፍጠርን ዓላማ አደረገ ነው። ተመሳሳይ አውደ ጥናቶች በተለያዩ የሀገሪቱ ክፍሎች ማድረጋቸውን ተናግረው በብሔር ተኮር የፌዴራሊዝም ስርዓት ላይ መወያየት ስለምን እንዳስፈልገም ገልጿል።
ኢትዮጵያ ብሔር ተኮር ፌዴራሊዝም ያስፈልጋታል ወይስ የዜግነት ፌዴራሊዝም ያስፈልጋታል ወይስ የጂኦግራፊ ይህን የኢትዮጵያ ዘመን ሊወስን የሚገባው እንጂ የሆነ አካል ወስኖ ና ተቀበል ሊሆን አይገባም። እናም የወሰንለት አካል ሲፈልግ ያከብረዋል፣ ሲፈልግ ያፈርሰዋል። ከዚህ መውጣት መቻል አለብን። 27 ዓመት ነው ኢትዮጵያ ብሔር ፌዴራሊዝም ተደራለች። ኢትዮጵያ ውስጥ እነተኛ ፌደራሊዝም አይተን አናውቅም በቃላት ደረጃ ማለት ስለዚህ በዲሞክራሲ መጣች መጣቀምሻል ዲሞክራሲ ማለት በህግ መተዳደር ዲሞክራሲ ማለት የሚገባን አለማጣት የሚገባን አለማመኘት የኢትዮጵያ ዝም ይገባውን ያጣን
ባውደ ጥናቱ ላይ የመዋያ መነሽ ሐሳብ በጽሑፍ ተቀረበ ሲሆን አቅራቢው የአዋሳ ዩኒቨርሲቲ የህግና የአስተዳደር ክፍል ኃላፊና መምህር አቶ ዮሐናን ዮካሙ ናቸው ጽሑፋቸው የፌደራሊዝም ስርዓት በስምምነትና በመተማመን አብሮ የመኖር ስርዓት መሆኑን ይገልጻል አቶ ዮሐናን ቢየር ተኮር ወይም ህብረ ብሔራዊ የፌደራሊዝም ስርዓት ተስፋዎችም ፈተናዎችም አሉትም ብሏል የውይይቱ ተሳታፊና የሀገር ሽማግሌ የሆኑት አቶ ታዬ ተፈራ የለም እኔ በብሔር ተኮር ፌደራሊዝም ተስፋ የለኝም ይልቁንስ ዘረኝነትና ብሔርተኝነትን አስፋፍቶ እርስ በርስ እንድንገፋፋ አድርጓል ነው ያሉት
የጎሳ ፖለቲካን መሰረት ያደረገ ፌደራሊዝም ምን ላይ ነው ኢትዮጵያ ህዝብ ተቀመ እስቲ እንደው አሁን መንደርደሪያ ተደርጎ የጋራ ጥቅም ማስከበር ራስን በራስን መዳኘት አረ ለመሆኑ የጋራ ጥቅም እየተገኘ ራስን በራስ ያስተዳደሩ ደምና አጥንት በማይ አንተ ከዚህ ላይ አፈር ውጣ አፈርን መሰረት አድርጎ መሬትን መሰረት ራሳቸውን በራሳቸው ያስተዳደሩ በደም አልፈልግምና ከመሬት ላይ ውጣ እየተባለ በጋራ የጸደቀውን ህገ መንግስት እየተጣሰ ባንዲራ እየተቀደደ ይወረደ ሄኖ
የኢትዮጵያ ዜጎች ማህበራዊ ፍትህ ኢዜማ ፓርቲ ተወካይ አቶ ደምላሽ አበራ የብሔር ተኮር ፌደራሊዝም ዋናያ ተግዳሮት በህዝብ መካከል ልዩነት እንዲፈጠር ምክንያት ከመሆኑም ባለፈ በኢትዮጵያ ታሪክ ላይ ጥቁር ጥላ ያጠላ ስርዓት ነው ብሏል። እንደሳቸው ገለጻ በኢትዮጵያ ውስጥ የግለሰቦች መብት እንዲረገጥም ያደረገው ይሄው ስርዓት ነው ብሏል። በአገሪቱ የተፈጠረ ያለው ጥፋትም ምክንያቱ ይሄ የብሔር ተኮር የፌደራሊዝም ስርዓት ነው ያሉት አቶ ደምላሽ ለኢትዮጵያ የሚመርጡት ስርዓት መልካም ድራው ያቀመጥ ወይም ጂኦግራፊያዊ የፌደራሊዝም ስርዓት መሆኑን ጠቁመዋል።
ከመጨረሻና ከመገዳደር ድረስ ያደረሰ ይሄ ተፈጥሮ የነበረው የብሔር ተኮር ፌደራሊዝም ለኢትዮጵያ ውጤት አልባ ፌደራሊዝም ነው። ስለዚህ ሊሰመርበት ይገባል። በጂኦግራፊ የተካለለ ፌደራሊዝም ቢሆን የተሻለ ሊሆን ይችላል የሚል እምነትና አስተሳሰብ አለ።
በሌላ በኩል ደግሞ ብሔር ተኮር ወይም ህብረ ብሔራዊ የፌደራሊዝም ስርዓት የብሔር ብሔረሰቦችን ልዩነቶች በማክበር ህገ መንግስታዊ መብታቸው እንዲከበር አድርጓል ነው ተባለው።
ህብረ ብሔራዊ አንድነታችን ለሀገራችን ለምናስባት የነገይቱ ኢትዮጵያ ጠቃሚ ነገር ሊያበረክት እንደሚችል ስለሚታመን ህብረ ብሔራዊ ፌደራሊዝም ወጣ ያለ ጂኦግራፊያዊ አሃዳዊ የሚባሉ ነገሮች ከዚህ ቀደም ተሞክረው ለህዝብ ጥያቄ መልስ ያልሰጡ በመሆኑ ህዝብና ህዝብን የሚያጣሩ ግጭታ ያላቸውና ህዝቦች በቋንቋቸው በማህላቸው በራሳቸው አካባቢ ራሳቸውን ለማስተዳደር ያላቸውን ፍላጎት የማያስተናግዱ በመሆናቸው በኢትዮጵያ ህዝብ በኩል ተቀባይነት ያለው ነው ብዬ አምናለሁ።
የደቡብ ክልል ምክር ቤት የሴቶች ህፃናቶችና ወጣቶች ጉዳይ ቋሚ ኮሚቴ ሰብሳቢ ወይዘሮ ቀለም ወርቅ ለገሰ በኩላቸው በመልካም ምድራዊ ወይም በጂኦግራፊያዊ የፌደራሊዝም ስርዓት እንደማያምኑና የብሔረሰቦችን ነጻነትና መፍት የሚጨፈልቅ ስርዓት ነው ማለት ተናግሯል። ይልቁንስ በተለያዩ ማህበረሰቦች መካከል ያለውን ቅራኔዎችን ማስወገድ እኩልነትና ፍትሃዊነትን ማረጋገጥ እንደሚገባ ነው ተናገሩት።
ላለፉት 27 እና 28 አመታት የመጣንበትን በዚካል ከዛ በፊት ነበር እኮ ጂኦግራፊክ ነበር ያን ጊዜ የነበረው ነገር ምን ነበር? እኔ አሁን እሱን ነገር ማየት ቀደም ያለው የሚሞክረው ሲባል ነበር ክልፈተላል። ግን ደግሞ ማን ላይ ነው የሚሞክረው? ህዝብ የተሞከረ ነው ወይ? ህዝብ ላይ መሞከር የሚያስከፍለውን ዋጋ ታሳቢ ያደርጋል ወይ? ደግሞ ያን እኮ አቻኝነት ነበር። ጂኦግራፊክ ፌደራሊዝም ያጃምር የሚያጃምር ፌደራሊዝም ብናመጣና ተግባራዊ ብናረግ አይደለም አደብ ብንሞክር እንኳን ማን ላይ ነው? ህዝብ ይወጥ ላይ ነው? ህዝብ ኑሮ ላይ ነው? ህዝቦች ላይ ነው? እሱ ላይ ብንሞክር ጉዳትና ጥቅሙን ምናልባት ሚዛናዊ አገናኝተናል ወይ? ከሆነ ደግሞ ዛሬ እንደ ትላንቱ ትላንት እኔ አውቃለሁ ብሎ ሌላው ተናግሮ ያንተ ቋንቋ እንዲህ ነው ተብሎ በሌላ ቋንቋ ተናግሮ የሌላው ነገር ብቻ የሌላው እየተባለም ጭምር ተቀብሎ ተጃምሎ በሌላው ስር ሆኖ እሚኖርበት ዘመን ላይ አይደለም።
የደቡብ ክልል የብሔረሰቦች ምክር ቤት አፈጉባኤ አቶ ለማ ገዙሜ እንዳሉት ስርዓቱን ከጀመርን አጭር ጊዜ ነው ያደረውና ያሳለፍናቸውን ሁኔታዎች ያነሳን የጋራ መግባባት መፍጠር አይቻልም ነው ያሉት። የፌደራሊዝም ስርዓቱ ጎጂ ነው ወይስ ጠቃሚ የሚለውን ሰፊ ሐሳብ በቀናነትና ነጻ በሆነ አቋም ማሰብ እንደሚገባም ተናግሯል። ሚዛናዊ ሆነን መገምገም አለብንም ነው ያሉት። የተፈጠሩና ህዝቡ ጋር የሚታዩ ችግሮችም ከስርዓቱ የሚመነጭ ነው ማለት አይቻልም ብሏል አቶ ለማ። በአውደ ጥናቱ ላይ የተለያዩ የተፎካካሪ ፓርቲ ተወካዮች፣ ምሁራን፣ ሲቪክ ማህበራት የመንግስት ስራ ኃላፊዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች እንዲሁም የሕግ አውጪ አካላት ተሳትፈውበታል። የቪዥን ኢትዮጵያን ኮንግረስ ፎር ዲሞክራሲ በአጽሮቱ ቪኢኮድ ኤክስኪዩቲቭ ዳይሬክተር አቶ ታደለ ደረሰ እንዳሉት ተመሳሳይ አውደ ጥናቶች በቀጣይ በባህር ዳር ከተማና በአገር አቀፍ ደረጃ በአዲስ አበባ እንደሚካሄድም ገልጠዋል። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
አመሰግናለሁ ዮናታን ለዘገባው። ወደ ተከታዩ የመጽሔት ርዕስ እንሸጋገር። ወደ ሶሪያ እና ቱርክ ይወስደናል። ዩናይትድ ስቴትስ ሰሜን ኮሪያ ውስጥ ሰፍሮ የነበረ ጦሯን እንደምታስወጣ ካስታወቀች ከጥቂት ቀናት በኋላ ቱርክ እዚያ በሚገኙ የኩርድ ተዋጊዎች ላይ ትናንት ጥቃት ከፍታለች። በቱርክና በሶሪያ የወሰን አካባቢዎች ላይ እንዲፈጠር ሐሳብ የቀረበበት የደህንነት ቀጣና ሲቪሎችን ከጥቃት እንደማይሸፍን የተባበሩት መንግስታት ድርጅት የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR ቀደም ሲል አስጠንቅቆ ነበር። አሁን የቱርክ ዘመቻ ሲከፈትና ወታደራዊ ስምሪቱ ሰሜን ሶሪያ ላይ ሲስፋፋ ይደርሳል የተባለው የሰብአዊ ቀውስ ስጋት እጅግ እያየለ መጥቷል። ኩርዶች፣ የሶሪያ ክርስቲያኖችና የያዚዲ ሲቪሎች በፍርሃት ተውጠው በጀመሩት ሽሽት ሁከትና ትርምስ በአካባቢው ማገርሸቱ እየተነገረ ነው። የቱርክ ጦር አካባቢያቸውን በቦምብ እየደበደበ መሆኑ ነው የሚሰማው። አሁን መንገዶችን ያጨናነቁት በመቶዎች የሚቆጠሩ ቤተሰቦች ወደ የት እንደሚሸሹ እንኳን እንደማያውቁ እየተናገሩ ናቸው። እነዚህ የእስላማዊ መንግስት ቡድንን የጭካኔና የክፋት ሽብርና ሁከት የዘለቁ የበረከቱ መፈናቀልና ሰቀቀንን የተሻገሩ ወደ 2 ሚሊዮን የሚሆኑ የሰሜን ምስራቅ ሶሪያ ሰዎች የዛሬ ሁኔታ አብዝቶ ያስጨነቀው መሆኑን ዓለም አቀፉ የአደጋ ጊዜ ደራሽ ድርጅት ኢንተርናሽናል ሬስኪው ግሩፕ ዛሬ አስታውቋል። እስላማዊ መንግስት ቡድን ያደረሰው ጥፋት ሰለባ የሆኑ ኢራቃውያንን ሰሜን ኢራቅ ውስጥ ሲያሰባስብና ሲረዳ የቆየው የክርስቲያን የእርዳታ መርሃ ግብር መሪ ካቶሊኩ ቄስ አባ ኢማኑኤል ዮሐና ወደ ኢራቅ የሚገባ የስደት ማዕበል እየጠበቁ መሆናቸውን አማን ዮርዳኖስ ለሚገኘው ባልደረባዬ ዴል ጋብላክ ነግረውታል።
Peaceful region all of Syria for years it had been this area of northeast fortunately and painfully to say
በድፍን ሶሪያ ለአመታት እጅግ የተረጋጋና ሰላማዊ ሆኖ የቆየው ይህ ሰሜን ምስራቃዊ ሶሪያ አካባቢ ነበር። አለመታደል ሆኖ አሁን ደግሞ በሚያሳዝን ሁኔታ እጅግ ለከፋ ክስተት እየተዘጋጀነን። በርግጥ በአንዳች ጥፋት ተጠያቂነት ለሌለባቸው ሲቪሎች ድንበሩ በኢራቅ በኩል ክፍት ይደረጋል። ግዙፍ የሆነ የስደት ጎርፍ እንጠብቃለን።
አባ ዮሐናና ሌሎች የእርዳታ ድርጅቶች በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ተጠንስሶ የቱርኩን አቻቸውን ራሲብ ታይብ ኤርዶዋንን ድጋፍ ያገኘውን የ32 ኪሎ ሜትር ርዝመት ያለውን የደህንነት ቀጣና ሐሳብ በጥርጣሬ ነው የሚያዩት። ኤርዶዋን ያሰቡ ያሉት በከፈቱት ጦርነት ምክንያት የሚፈናቀሉ 2 ሚሊዮን ኩርዶችን፣ ክርስቲያኖችን፣ ያዚዲዎችንና ሱኒ ሙስሊሞችን በቱርክና ሶሪያ ድንበር ላይ በሶሪያ ወገን ይዘረጋል በተባለው የደህንነት ቀጣና ላይ ማስፈር ነው። ይህ ሐሳብ ለአባ ዮሐና ባዕድና ያልተወደደም ነው።
Erdogan this time targeting all the people except the terrorists. Actually it is a demographic change policy.
አሁን ኤርዶዋን ዓላማ የሚያደርጉት ከሽብርተኞች በስተቀር ሁሉንም ሰው ነው። እንደውነቱ ከሆነ የሰውን የሰፈራ ይዘት የመቀየር ፖሊሲ ነው።
በሌላ በኩል ግን መቀመጫው ኢርቢል የሆነው የሰሜን ኢራቁ ኩርዲስታን ክልላዊ መንግስት የቱርክ ጥቃት የሚያባረራቸውን ስደተኞች የማስተናገድ አቅም እንደሌለው አስታውቋል። እስከዚህ ሳምንት ድረስ በዩናይትድ ስቴትስ ሲደገፉ የቆዩት የኩርድ መራሹ የሶሪያ ዲሞክራሲያዊ ኃይሎች ተዋጊዎች እያንዣበበ ነው ላሉት የከበደ ሰብአዊ ቀውስ ዓለም አቀፉ ማህበረሰብ ፈጥኖ እንዲደርስ ጥሪ ያሰሙ ናቸው። አንካራ ኩርዳውያኑን ሽብርተኞች ናቸው ነው የምትላቸው። የቱርክ ድብደባ በተጀመረባቸው አካባቢዎች ላሉ ስደተኞች ዓለም አቀፍ ከለላ መስጠት እንዳለበት የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር UNHCR ማሳሰቡን ሊሳ ሽላይን ከጄኔቫ ዘግባለች። የድርጅቱ ቃል አቀባይ ኤድሪያን ኤድዋርድስ ለቪኦኤ በሰጡት ቃል አካባቢው ለሲቪሎች እጅግ አደገኛ መሆኑን ተናግረዋል።
I think we have to put people at the forefront of our thinking here. We have to see exactly what the protection needs are going to be in this context.
በምናስበው ሁሉ ማስቀደም ያለብን ሰውን ይመስለኛል። በዚህ ሁኔታ የሰውን ደንነት ለመጠበቅ ምን እንደሚያስፈልገን መገንዘብ አለብን። ቀደም ሲል የነበረ የጥፋት ታሪክ ሲደገም ማየት ጨርሶ አንፈልግም።
ኤድዋርድስ የታሪክ መደገም ሲሉ የተከሱትና ስጋታቸውን ያሰሙት የዛሬ 26 ዓመትም 8000 የቦስኒያ ሙስሊሞች የተጨፈጨፉበትን የሴሬብሬኒካውን የቦስኒያ ሰርቢያ ብሔረተኞች ጥቃት ነበር። ያንንም እንዲሁ የደህንነት ቀጣና ተብሎ የሲቪሎችን ደም ከመፍሰስ አላተረፈም ነው የሚሉት ኤድዋርድስ። የአሁኑን ግጭት እየጫሩ ያሉት ሰበቦች የፖለቲካ በመሆናቸው መፍትሄውም ከኃይልና ከሁከት ይልቅ የፖለቲካ ሊሆን ይገባዋልም ሲል ይመክራል UNHCR። ካለበለዚያ ያለ ደህንነት ዋስትና ሲቪሎች የወታደራዊ ጥፋት ጭዳ ሊሆኑ ነው። ክብራትና ክብራና አድማጮች አሁን ከምሽቱ 3 ሰዓት ከ36 ደቂቃ ነው። አዲስ አበባ ላይ እስከ ምሽቱ 4 ሰዓት ይከተላል። የዛሬ ሐሙስ መስከረም 29 2012 ዓመተ ምህረት ዝግጅታችን ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና በትዊተር VOA amharic ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ከአፕ ስቶር ወይም ከፕሌይ ስቶር ብትጭኑ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። የሰዓቱን ዋና ዋና የዓለም ዜና ቆንጅት ታሰማናለች።
በታላቁ ቤተ መንግስት ግቢ ውስጥ የተገነባው አንድነት ፓርክ የኢትዮጵያና የምስራቅ አፍሪካ ሀገሮች መሪዎች በተገኙበት በዛሬው ዕለት ተመርቋል። ከጥቂት ቀናት በኋላም ለህዝብ ክፍት እንደሚሆን ይጠበቃል። ከህዝብ ርቆ የቆየው ታላቁ ቤተ መንግስት ለጉብኝት ክፍት መደረግ በጠቅላይ ሚኒስትር አብይ አህመድ የተጀመረው ለውጥ ተምሳሌት ነው ብለዋል ቃል አቀባያቸው ለአሜሪካ ድምጽ በሰጡት ማብራሪያ። ከዳግማዊ ምኒልክ እስከ ዛሬው ጠቅላይ ሚኒስትር አብይ አህመድ ድረስ ያሉት መሪዎች ኢትዮጵያን ከ130 አመታት በላይ ለሆነ ጊዜ ያስተዳደሩት ከዚሁ ቤተ መንግስት ነው። የህወሓት ማዕከላዊ ኮሚቴ ከትናንት ረቡዕ መስከረም 28 ጀምሮ መደበኛ ስብሰባውን በመቀሌ ከተማ እያካሄደ ነው። የቀድሞ የኦሮሞ ነጻነት ሸማቂዎች የምስራቅ ወለጋ ጦር መሪ የነበረው ሁንዴ ድረሳ ወይም በትግል ስሙ ዲነራስ ማንነታቸው ባልታወቁ ግለሰቦች መገደሉን የኦሮሚያ የጸጥታ ቢሮ አስታውቋል። ግለሰቡ በሰላማዊ መንገድ ለመታገል የመንግስት ጥሪ ተቀብሎ ወደ ስልጣና ገብቶ ከመንግስት ጋር እየሰራ እንደነበረ ነው የተገለጸው።
አመሰግናለሁ ቆንጂት ለሰዓቱ ዋና ዋና የዓለም ዜና። ፕሮዲውሰሩ ንጉሱ ታምሬ፣ ቴክኒሻን አልሳንቶስ፣ ዌብና ማህበራዊ ሚዲያ ላይ አበባየሁ ገበያው፣ ዋና አዘጋጅ ትዝታ በላቸው ነች። እያስተናገድናችሁ ያለ ነው ሰሎሞን አባተና
ቆንጂት ታዬ ነን።
ተከበራችሁ አድማጮች፣ የፕሮዲውሰሩ ግብዣ ነው እየሰማችሁ ያላችሁት። አሁን ጀሚላ በመሐመድ አማን
Come to mama, 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 come to ani zindar badar me apanan kot kot sulishan chimbalana pura mai le aswan ka pura mai le sapal pena pura mai le kala to kenzanya pura mai le
ጋባዥውን ንጉሱን ድምፃዊውን መሐመድ አማንን እናመሰግናለን። ክብራትና ክብራን አድማጮች ዝግጅታችን ይቀጥላል። አሁን ለአራት ሰዓት 20 ጉዳይ ነው። በነገራችን ላይ ከዚህ መደበኛ ስርጭታችን በተጨማሪ በየዕለቱ ከምሽቱ 2 ሰዓት ከምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁ ዝግጅት አለ። እንድትከታተሉ እንጋብዛለን። የስልክ ቁጥራችን 202-205-9942 የውስጥ መስመር 14 መሆኑንም እናስታውሳችሁ። ወይም የኢሜይል አድራሻችን horn@voanews.com ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ነው። በፌስቡክ ላይቭም @voaamharic ብላችሁ ልታገኙን ትችላላችሁ። በአሃዱ ራዲዮ 94.3 ላይም በቀጥታ እንገኛለን። ተከታዩ ዝግጅት ባህልና ማህበረሰብ ነው።
በሀገር ፍቅር ጉዞ በሚል ርዕስ በአማርኛ የተጻፈ መጽሐፍ ሰሞኑን በአዲስ አበባ ኢትዮጵያ ሆቴል ተመርቋል። መጽሐፉ ሲመረቅ ሁለት ሀያሲያን የየራሳቸውን ትችት አቅርበውበታል። ተጽፎቻቸው በአንዳንድ መሰረታዊ ሐሳቦች ላይ የሚቃረኑ ይመስላል። ለዚህም ማሳያ የሚሆነው የሐሳቡ ልዩነት ከመድረክ ወደ ታዳሚው አልፎ ጠንከር ባለ ስሜት ክርክሩ መቀጠሉ እንደነበር በስፍራው ተገኝቶ የታዘበው ዘጋቢያችን መለስካቸው አምሃ የመጽሐፍ ምርቃቱን ስሜትና የይዞታ የያዘ ዘገባ አድርሶናል።
በሀገር ፍቅር ጉዞ የተሰኘው መጽሐፍ ደራሲ አብዩ ብርሌ ወይንም ጌራ ይባላሉ። አብዩ ብርሌ እናት አባታቸው ያወጡላቸው መጠሪያቸው ሲሆን የትግል ስማቸው ደግሞ ጌራ መሆኑ ነው። የመጽሐፉም ሆነ የእሳቸው ታሪክ መነሻም ይኸው ነው። ደራሲው በሀገር ፍቅር ጉዞ የሚተርከው የ1960ዎቹን የኢትዮጵያ ተማሪዎች ንቅናቄ ከፋሽስት ኢጣሊያ በኋላ በተፈጠረው ትውልድ የተከሰከሰውን አዲሱን የኢትዮጵያዊ የአርበኝነት ትግል በኢትዮጵያ ውስጥ የሌሎችን ብሔረተኞች ትግል ከጌራ የግል ሕይወት ውጣ ውረድ ጋር አጋምዶ ወይንም አሰናስሎ ነው። አብዩ ብርሌ ከጎጃም ግሽ አባይ፣ ፍኖተ ሰላም፣ ደብረ ማርቆስ፣ አዲስ አበባ በተማሪነት ኖረዋል። ከዚያም በሶማሊያ፣ በኤርትራ ሳህል በረሃ እና በአሲምባ በትጥቅ ትግል ቆይተው በኋላ ወደ ዩናይትድ ስቴትስ ተሻግረዋል። በዚህ መጽሐፍ የመጀመሪያው ቅጽ የሚተርኩት በመሃል ኢትዮጵያ የትጥቅ ትግል ለመጀመር እስከሚደረገው ዝግጅት ነው። ለማንኛውም መጽሐፉ በተመረቀበት ዕለት ደራሲው አቶ አብዩ ይህን መጽሐፍ ለመጻፍ ምን እንዳነሳሳቸውና ለማን እንደጻፉትም ተናግረዋል።
ይህን መጽሐፍ አሉ የጻፍኩት ዋናው ለአዲሱ ትውልድ ነው ባይ ነው። ምክንያቱም የፖለቲካ ሊቃን ብዙ ነገር ሊጽፉ ይችላሉ፣ ብዙ ነገር አበላልተናል። ግን እኔ ይሄ መጽሐፍ በ25 ዓመት በታች ባለ ዕድሜ የሰራሁትን ነው የጻፍኩት። ዋናው ምክንያት ባለፉት 13 ዓመት ያክል በየዓመቱ እየመጣሁ ሳየው ኢትዮጵያ እየተለየች እየጠፋች መሄድ ይመስለኛል። ለምን እንደሆነ አላውቅም። አንዳንዴ ናይትሜር ይይዘኛል። ያን ያክል ከፍተኛ ፍቅር ስላለኝ እድገቷንም አያለሁ፣ ግን አት ሴም ታይም ደግሞ ታሪኳም ደግሞ እየጠፋ ሲል ይታየኛል። እና ይሄ ለምን ይሆናል? የትውልድ ግንኙነት ለምን አይኖርም ከሚለው ተነስቼ ነው።
መጽሐፉ በተመረቀበት መድረክ ትችት ካቀረቡት ሁለት ሰዎች መካከል እቁ የፖለቲካ ሰው አቶ አንደርጋቸው ጽጌ በበኩላቸው መጽሐፉ መመዘን ባለበት መስፈሪያ ወይም መለኪያ ላይ ገና በመግቢያቸው መብራሪያ ሰጥተዋል።
አንደኛው መጽሐፉን የጻፍኩት በሀገር ፍቅር ስሜት መስዋዕትነት የከፈሉትን ለማስታወስ ነው የሚለው። ሁለተኛው የሀገር ፍቅር ስሜት በቅብብሎች ከአንድ ትውልድ ወደ ሌላው ትውልድ እንዲሄድ ማድረግ ነው የሚለው። ሶስተኛው ሌሎች ጸሐፊዎችን ለማበረታታት ነው የሚለው። ስለዚህ አንድ ጸሐፊ እነዚህ ሶስት ነገሮች አስቀምጧል። መጽሐፉን እኛ የምንገመግመው በዚች ባስቀመጣቸው ነገሮች እንጂ ባላስቀመጣቸው ነገሮች አይደለም። በተሳክቶለታል ወይ፣ ቅርጹ ይሄንን አቺቭ አድርጓል ወይ፣ ይዘቱ ይሄንን አቺቭ አድርጓል ወይ የሚል ነው።
ከዚህ አስከትለውም አቶ አንደርጋቸው ደራሲው ራሱ የእስራኤል መለኪያ ሊሆን ይገባል ባሏቸው መስፈሪያዎች ትችታቸውን ተንትነዋል።
በማስታወስ ደረጃ በጣም ቀላል ነው። በጣም ስማቸውን ሰምተን ማናቃቸው ሰዎች የሰውትን ባገር ፍቅር ስሜት ህይወታቸው ያለፈ መከራ ያዩት ለማስታወስ ነው ለሚለው አስተውሷቸው። አገር የሚያጣቸው ትልልቆቹን የተማሪ ወይ ድርጅት መሪዎች ብቻ ሳይሆን ማንንም የማያጣቸውንም በርካታ ሰዎች በማስታወስ በራሱ መንገድ ለነዚህ ሰዎች የጽሑፍ ሐውልት አቆሞላቸዋል። በዚህ ተሳክቶለታል በቅርጽም በይዘትም። ስለዚህ አንዱ መግቢያ ላይ ያስቀመጠው ነገር በዚህ መንገድ ትክክል ሄዷል። የአገር ፍቅር ስሜት እንደተመለከተም ስሙ የተማተኩርበት በተለይ የተማሪ የለውጥ ፍላጎት በጣም ከፍተኛ ከሆነ የሀገር እና የህዝብ ፍቅር ጋር የተሳሰረ መሆኑን በተደጋጋሚ በመጽሐፍ ውስጥ መልሶ መላልሶ የገለጸው ነው። በዚህ መንገድ ለዚያ ትውልድ መስዋዕትነት የራሱን የሆነ በጽሑፍ ቅድም እንዳልኩት ሐውልት ያቆመበት ሁኔታ ነው ያለው። ወጣቱ ያደገበት የባህል፣ የታሪክ፣ የፖለቲካ፣ የኢኮኖሚ መሰረት በገጠርና በከተማ ያሉ ግለሰቦችን፣ ቤተሰቦችን፣ የተለያዩ ማህበረሰብ ክፍሎችን፣ ማህበራዊና ኢኮኖሚያዊ ይዞታዎችና መንበላለጦችን በዝርዝር እዚህ መጽሐፍ ውስጥ አስቀምጦታል። ከአስተዳደር፣ ከፍትህ፣ ከመሰረተ ልማት ችግሮችና የመልካም አስተዳደር እጦትን፣ አስከፊ የኢኮኖሚ ብዝበዛን፣ መብትና ነጻነት አልባነትን ከሌሎች ሀገሮች እድገት ጋር በማነጻጸር የሀገሩን ኋላ ቀርነት በቁጭት እንዴት ወጣቱ ይቀጥል እንደነበር በማሳየት ተማሪው በባዕድ ተገዝቶ ወይንም በባዕድ ርዕዮተ ዓለም እብደት ታውሮ የሚለውን የአጼ ኃይለ ሥላሴንና ከደርግ በኋላ የመጡ ጥራዝ ነጠቅ ምሁራን የሚያሰራጩትን የታሪክ ክለሳና ቅጥፈት ባዶነት አብዮ በዚህ መጽሐፉ ለማረጋገጥ ለማሳየት ችሏል የሚል እምነት አለ።
የአቶ አንዳርጋቸው ትችት በንድፈ ሐሳብ መደዳደድ ብቻ ተመቻችቶ የቀረበ አይመስልም። ከቀደመው የህይወት ተመክሯቸው ጭምር እየጠቀሱ ሙግታቸውን ይደረድራሉ።
እኛ የአያት ቅድመቶቻችን የአርበኝነት የሀገር ፍቅር ስሜት እንጂ ማርክሲስት ርዕዮተ ዓለም በደንብም አናውቀውም ነበር። ሀገራዊ ብሔረተኝነት ነው የለውጥ ፍላጎታችን መጀመሪያ የቀሰቀሰው እንጂ የባዕድ ርዕዮተ ዓለም ወይ ፔትሮ ዶላር አልነበረም። ኢትዮጵያ በታሪኳ ምን አይነት ገናና አገር እንደነበረችና ያቺ የገናና የነበረች ሀገር እኛ በነበርንበት ዘመን ላይ የዓለም ጭራ ሆና ስናያት እንዴት ያ ሁሉ መስዋዕትነት ለነጻነት የከፈለ ህዝብ እንዴት ከማንም ኋላ ይቀራል የሚል ቁጭት ካልሆነ በስተቀር ማንም የባዕድ ኃይል ገንዘብ ስለከፈለን ወይንም የባዕድ ርዕዮተ ዓለም አይናችንን ስላወረን አልነበረም። አርበኝነትና የተማሪ ንቅናቄ ያለውን ጥብቅ ትስስር በመጽሐፉ ገልጾታል የሚል እምነት አለኝ።
ከአቶ አንዳርጋቸው ቀደም ብለው በመጽሐፉ ላይ ትችታቸውን ያቀረቡት ከኢትዮጵያ ደራሲያን ማህበር አቶ መሰረት አበጀ ናቸው። አቶ መሰረት ትኩረት አደረግኩበት ባሉት በመጽሐፉ ስነ ጽሑፋዊ ይዘት ቢሆንም በያዘው ቁም ነገር ይዘት ላይም ሐሳባቸውን ሰጥተዋል። በተለይም ይሄ መጽሐፍ በአቶ አንዳርጋቸው አገላለጽ ሐውልት ሊያቆምለት ወይንም በመታሰቢያነት የተሰጠው ትውልድ ከውጭ በተቀዳ ርዕዮተ ዓለም እንደተወናበደና እንደጠፋ የደራሲውን አባባሎች ጭምር በመጥቀስ ይሞግታሉ።
መሸፈት የነበረ ነው በኢትዮጵያ ውስጥ አውቆቱ ነው ሳያውቀው አብይን ማለት ነው። የአብዩ ታሪክ በክፍል ቢሆን ተጎጃም ገበሬዎች ተነባሩ ኢትዮጵያዊ የትግል ስልት ተመሳሳይነት አለው። እያየው ያደገ የተነሸጠበት የልጅነት ገጠመኝ ነው። ቢጤዎቹ ጓደኞቹ የትግል ጓደኞቹ ማለት ነው በቀያቸው ባያዩት የሰሙት የሀገራቸው ተመክሮ ነው። ለመሸፈት ቼ ጉቬራን አርአያ ማድረግ እሱን መቅዳትና መዘመር አያስፈልግም ነበር። ከይቅርታ ጋር በተማሪዎች ትግል ሂደት አገር ፍር እይታ የትንታኔ ሰብ የትግል ሰብ መፍትሄ የማሰላሰል ጉድለት ነበር አለ። አሁን ገጽ 3 ራሱ እንደሚለን አዲሱ ትውልድ ከወላጆቹ የሚወርሰውን መልካም ቅርስ እያጣ ግራ በመጋባት በሀገሩ በመኩራት ፋንታ ወደ ውጭ ዓለም መመልከትና ትርጉ መፈለግ ከያዘ ውሎ አድሯል ይላል። የፖለቲካ መሪዎችና ሊቃኑ ወይም የኢትዮጵያ ታሪክ አዋቂነን ባዮች ምሁራን ብዙ ጊዜ የሀገራችንን ታሪክ ከውጭ ከመጣ ርዕዮተ ዓለም ጋር እንዳመቻቸው እየቀላቀሉ መተርጎም ለፖለቲካ ግባቸው መዳረሻ ስለሚጠቀሙበት ዓላማቸውን አዲሱ ትውልድ በሚገባ ሊረዳላቸው ቀርቶ ለራሳቸው የተቀዳ ነገር ዞሮ ዞሮ ነው ለራሳቸው ግራ እያጋባቸው እርስ በርሳቸው እንዲናቆሩ ምክንያት የሆነ አመታትን አስቆጥሯል ይለናል።
በሁለቱ ተቾች የቀረቡት ሐሳቦች በአይነታቸውም በቁጥራቸውም ብዙ ናቸው። የተለያዩ ብቻ ሳይሆኑ የሚቀረኑ ሐሳቦች እንደተንጸባረቁባቸው ብዙም ያከራክራል ነበርም። የሐሳብ ልዩነቶቹ ግልጽ ቢሆኑም አንዱ ተቺ ለሌላው ተቺ መልስ የሰጠበት እድል ግን አልነበረም። የሐሳብ ልዩነቱ ወደ ታዳሚው ወርዶ ሌላ ክርክር የቀረበበት ግን ነበር። በተለይ አቶ መሰረት ያቀረቡትን ሐሳብ አጥብቆ የሚሞግት ሐሳብ ከታዳሚዎች አንዱ አቶ ወልደሉል ካሳ አቅርበዋል። ባጭሩ በየትም ሀገር መጤ ያልሆነ ሃይማኖት ሳይንስ ሪዮት ዓለም የለም የሚል ይመስላል።
ማጅቱ የኢትዮጵያ አርበኞችን ፈለግ እንከተል ብሎ ጽፏል። እኛ የሚሉትን እንከተል ማለት ምን ችግር አለ? ያን ነገር ማይስማማ ከሆነ መተው ነው። ሁለተኛ ይሄ ከዚህ በፊት ማለት መጽሐፍ ላይ እንደዚህ ሲነገር ስለሰማሁት ነው ትችል ነው ቼክሌራን አምልኮ ምናምን። እኔ አሁን ቢሆን ቼይዘ ሂሮ ለእኔ ለምን ብትሉኝ ከሀገሩ ከአርጀንቲና ትቶ ለኩባ ነፃነት ከዛም ኮንጎ መጥቶ ተዋግቶ ከዛ ሊቢያ የሰው ልጅ እኩልነት አርነት ብሎ መታገል ትልቅ ነገር ነው። ናታሁን አይዲፈር ዊቼ ማለት አንድ ነገር ነው። ቼ ግን ትልቅ አርበኛ ነው። አሁን እዚህ በጌታችን ተለክሞ ሳይ አንዳንዴ አይገት ኢምፕሬስ ላቲን አሜሪካ ከሆኔ እንደ አምላክ ነው የሚመለከው።
ደራሲው በመጨረሻ ለመናገር እድል ሲሰጣቸው መልሰው ያነሱት የሀገር አንድነትን ማጽናት ለችግሮች መፍትሄ መፈቻ ቁልፍ እንደሆነ ነበር። አቶ አብዩ ብርሌ ጌራ
አብርሃም ሊንከን ባይገርማችሁ ኮሌጅ እንኳን አልገባም። ያቺን ሀገር አንድ በማድረጉ ታላቅ ሆነች። ሁልጊዜ ደጋግሞ የሚናገረው የነበረው እሱ ነው። ነጻነት፣ ፍትህና እኩልነት መጀመሪያ አንድነታችን ስናጸና ነው ታላቅ ስንሆን ነው አሜሪካ ታላቅ ልትሆን የምትችለው በሚል አራት ዓመት ሙሉ ሲቪል ወር ስንቴዝ ተላልቀው በጥበብ በትግስት በብልሃት በጥሩ ማመራር ሌሎችን ማሰባስቦ አንድ አድርጎ ያችን ሀገር አዝልቋል። አሁን ለዓለም ሁሉ አምባ ለዓለም ሁሉ ምሳሌ ሁሉም የምትቀበል ነጻነት ፍትህና እኩልነት ከማንም የተሻለ ያላት ሀገር አድርጓት ነው የሄደው። ኢትዮጵያ እንደዛ መሆን ትችላለች።
ይህ ከ500 በላይ ገጾች ያለው በሀገር ፍቅር ጉዞ የተሰኘ መጽሐፍ ብዙ ውይይትና ክርክር እንደሚቀሰቅስ ይጠበቃል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው ለዘገባው። ወደ ተከታዩ ቅንብር እናልፋለን። ጤና ነው።
ያለፈው ዓመት በኢትዮጵያ ጤና ላይ ከተደጋጋሚ ወረርሽኞች አዳዲስ የሚመስሉ በሽታዎች የተከሰቱበት ወይም የተስፋፉበትም ነበር። በተለይ ኢትዮጵያ አጥፍቻለሁ ያለችው ፖሊዮም በሶማሌ ክልል
ፖሊዮ ካሳወቀች ዓመታት ተቆጥረዋል። በዚህ ዓመት የፖሊዮ አጋጣሚ ታይቷል ኢትዮጵያ ውስጥ ተብሏልና ለምንድን ነው?
እሺ መግቢያውን ለጨርሰው በተለይ ኢትዮጵያ አጥፍቻለሁ ያለችው ፖሊዮም በሶማሌ ክልል መታየቱ ተነግሯል። ሰለሞን አባተ ወደ ኢትዮጵያ ደውሎ በህብረተሰብ ጤና ኢንስቲትዩት የህብረተሰብ ጤና አደጋዎች ቅኝትና ምላሽ ተባባሪ ዲሬክተር አቶ መስፍን ወሰንን አነጋግሮ ነበር። ቀደም ሲል ለደረሰው የቴክኒክ እክል ይቅርታን ጠይቃለን። ወደ ዝግጅቱ።
ኢትዮጵያ ፖሊዮን ማጥፋቷን ካሳወቀች ዓመታት ተቆጥረዋል። በዚህ ዓመት የፖሊዮ አጋጣሚ ታይቷል ኢትዮጵያ ውስጥ ተብሏልና ለምንድን ነው ይሄ ሁኔታ የተፈጠረው? የት አካባቢ ነው የተፈጠረው? እናስ ኢትዮጵያ ተመልሳ ወደ ፖሊዮ ወዳለባቸው ሀገሮች ዝርዝር ገባቸው?
አዎ፣ እንግዲህ ፖሊዮ የተከሰተበት አካባቢ ሶማሌ አካባቢ ቦርደር አካባቢ ነው። ከፑንትላንድ ጋር የሚያዋስነን ቦርደር አካባቢ ነው። ለዚህ አካባቢ እንግዲህ አንዱ ትልቁ ቻሌንጅ የምንለው ድንበር አቋርጠው ወደ ሶማሊላንድና ወደ ፑንትላንድ የሚሄድ ከዛም ወደዚህ የመመለስ ናቸው። በተለይ ጤና አገልግሎቶችን ለመስጠት አንደኛው የህብረተሰቡ እንቅስቃሴ በጣም ከፍተኛ ስለሆነ ክትባት ሽፋኑን በእቅዳችን መሰረት ለመስጠት አዳጋች ይሆናል። ስለዚህ የዚህ ክትባት ሽፋኑ ከሌሎች ክልሎች እና ከሌሎች ቦታዎች ጋር ስናስተዳድረው ሙመንቱ ወደዛም ወደዚህ የሚመጣው የህብረተሰብ ክፍል እንቅስቃሴ ከፍተኛ ስለሆነ አንዳንድ ህጻናቶች ሳይከተቡና በክትባቱ መሰረት ለአናገኛቸው እንችላለን። በዚህ ምክንያት የፖሊዮ በሽታ ሊከሰት ይችላል ማለት ነው። ስለዚህ በዚህ አመት ወይም ባለፈው ወራቶች አካባቢ ፖሊዮ ታማሚ ለማግኘት ይችለናል። እንግዲህ ትልቁ ምክንያት የምንለው እንቅስቃሴው ከዚያም ወደዚህ ከሶማሌላንድ እና ከፑንትላንድ አካባቢዎች ወደ ኢትዮጵያ የሚገቡ አሉ። ክትባቱን ሲያገኙ ክትባት በሚሰጥበት ጊዜ ደግሞ ከኢትዮጵያ ውጭ ወደ ሶማሌላንድ እና ፑንትላንድ የሚሄዱ የህብረተሰብ ክፍሎች ይኖራሉ እና ይሄ የአኗኗር ሁኔታ የክትባት ሽፋኑን በምንጠብቀው ደረጃ ላንሰጥ እንዳንችል አድርጎናል ማለት ነው። በዚህ ምክንያት ሁለት ታማሚዎች ለማግኘት ችለናል። ይህንን ምክንያት በማድረግ ከሶማሊላንድ እና ከፑንትላንድ ጋር በመተባበር አንድ ቀን ማለት ተመሳሳይ ቅራውትን ክትባት በመስጠት የክትባት ሽፋኑን ለመጨመርና ይህንን በሽታ ለመቆጣጠር እንድንችል እየሰራን እንገኛለን። ከዚህም ባሻገር ሁለት ጊዜ ለመስጠት ችለናል። ክትባቱንም በሴፕቴምበር መጨረሻም አካባቢ ሌላ ተጨማሪ ክትባቶችን ራ በመሆን እነዚህ ሶስቱ ሀገሮች በጋራ በመሆን ለመስጠት አቅደናል።
በመስከረም መጨረሻ ማለት ነው።
ክትባት ለመስጠት እቅድ ሰጠናል። ከዚህ በፊትም ሁለት ጊዜ ክትባት ሰጠናል ማለት ነው።
በሀገር አቀፍ ደረጃ ዘመቻዎች ታስባላችሁ?
እንግዲህ በሀገር አቀፍ ደረጃም በእቅዱ መሰረት እና ወደፊት ልናስብ እንችላለን። ነገር ግን አሁን ቅደም ተከተል ሰጥተን በሶማሌ ክልል ላይ ክትባትን እየሰጠን እንገኛለን ማለት ነው፣ ከአጎራባች ሀገሮች ጋር በመሆን።
ሌላው ከህብረተሰብ ጤና አደጋዎች በተለይ የዘመናችን ትልቁ ስጋት ነው፣ ትልቁ ችግር ነው የሚባለው የኤችአይቪ ኤድስ ጉዳይ ነው። ኢትዮጵያ በተወሰነ ጊዜ መልካም ውጤት ስታስመዘግብ ከቆየች በኋላ አሁን ያ ስጋት እያንሰራራ ነው የሚባል ከብዙ አካባቢዎች ይሰማል። ይሄንን እናንተ በምን ሁኔታ ነው የምታዩት አቶ መስፍን?
አዎ እንግዲህ እኛ ህብረተሰብ ጤና አድጋም ስለሆነ አንዱ ስራችን የኤች አይ ቪ ህዝብ ሰርቬላንስ ነው። ሞር ወደ ፕሮግራም ኢንተርቬንሽን ወይም ሩቲን ስራዎች ላይ ብዙም አንገባም። የራሱን የቻለ በጤና ጥበቃ ደረጃ ስራዎችን የሚሰራ ዳይሬክቶሬት አለ። ዝርዝር መረጃ በነዚያ በኩል ቢገኝ የተሻለ ነው እላለሁ።
አዎ እውነት ነው። ግን እኔ የማነሳለሁት ከህብረተሰብ ጤና አደጋነቱ አኳያ እናንተ በቅርብ የምታዩት የምትከታተሉት ጥናት የምታደርጉበት አካባቢ ካለ ብዬ ነው።
አሁን እንደ አዲስ የተቋቋመ አንድ ቲም አለ በህብረተሰብ ጤና አደጋ ስር። ይህም ቲም ኤችአይቪ ሰርቬላንስ የሚባል ቲም ነው። ይህም እንግዲህ አዳዲስ ታማሚዎች ወይም የተለያዩ ህዝብ የሚገኝበት ጊዜ ሪስክ ፋክተሩን በመለየት ለነዚያ ሪስክ ፋክተር አስፈላጊ የሆኑ ስራዎችን በመስራት ሪስኩ ሚኒማይዝ የማድረግ ስራ ጀምረናል። ይህንንም ወደፊት እንግዲህ አጠናክረን የምንቀጥልበት አንድ ፕራይቬሲ ኤሪያ ነው። ከዚህ በፊት ግን የሰራናቸው ስራዎች ብዙም ያን ያህል አይደሉም። በጤና ጥበቃ ደረጃ ራሱን የቻለ ቲም ስላለ እዛ ላይ የተሻለ መረጃ ይገኛል።
የጤና ኤክስቴንሽን ሰራተኞች ጉዳይ በተለይ እነዚህን የህብረተሰብ ጤና አደጋዎችን ለመቆጣጠር ብዙ ሚና ተጫውተዋል፣ ብዙ ውለታ ውሏል ይባላል። አሁን ባለው ሁኔታ ግን ያ ንቅናቄ ማለት ይቻላል ቀደም ሲል ተይዞ በነበረው ሁኔታ እንዳልሆነ ነው የሚሰማው። በተለይ ደግሞ ለእርሶ ዳይሬክቶሬት ስራ እነሱ ቁልፍ ይመስሉኛል። እንዴት ነው አሁን የጤና ኤክስቴንሽን ሰራተኞች ይዞታና እንቅስቃሴ፣ ስልጠናቸው፣ የእውቀታቸው ደረጃ፣ ከህዝቡ ጋር ያላቸው ግንኙነትና የስምሪት ሁኔታቸው?
እንግዲህ የጤና ኤክስቴንሽን ፕሮግራም በጤና ጥበቃ ሚኒስቴር ደረጃ ነው የሚደረገው። እኛም የህብረተሰብ ጤና አደጋ ስራ ስንሰራ በተለይ በማህበረሰብ አቀፍ የበሽታ ግኝትና ፈጠራ ላይ ከፍተኛ ሚና ይጫወታሉ። ይህን ሚና ለመጫወት እኛም ከጤና ኤክስቴንሽን ዳይሬክቶሬት ጋር በመሆን ብዙ ስራዎችን ሰርተናል። ከእነዚህም ስራዎች አንደኛ እነሱ የሚሰለጠኑበት ጋይድላይን አለ ወይም መመሪያ አለ። እዛ ጋይድላይን ላይ የህብረተሰብ ጤና አደጋ ማህበረሰብ አቀፍ የበሽታ ግኝትና ፈጠራ ስራዎች እንዲሰሩ የማድረግና እዛ ላይ የተብራራ ስልጠና እንዲሰጥ የሚደረግበት መመሪያ ነው። እሱንም አንድ ጋር የመሆን ስራ ሰርተናል። ከዚያም ባሻገር ደግሞ በተለይ ወደ ጤና ተቋም የማይመጡ ታማሚዎች አሉ፣ በተለይ ህብረተሰብ ጤና አደጋ ሊያስከትሉ የሚችሉ። ስለዚያ ደግሞ እናገኝ የምንችለው ቤት ለቤት በምንሰራው የማህበረሰብ አቀፍ የበሽታ ቅኝት ስናስታ ነው። ስለዚህ ይህንን ደግሞ የሚሰሩ በአብዛኛው ክልል ላይ የሚሰሩ የጤና ኤክስቴንሽን ባለሙያዎች ናቸው። እነዚህ የጤና ኤክስቴንሽን ባለሙያዎች አንደኛ ስልጠና ሲሰጥ የህብረተሰብ ጤና አደጋ ሰዎች የሚሰሩ ስልጠና እንደሌለ ማድረግና ወረርሽኝ ከመከሰቱ በፊት ቅድሚት የመስራት ስራ እንዲሰሩና ለወረዳ የህብረተሰብ ጤና አደጋ ባለሙያ ሪፖርት እንዲያደርጉ፣ ከዚያም ባሻገር ደግሞ ወረርሽኝ ሲከሰት ቤት ለቤት የአሰሳና የምላሽ ስራዎችን እንዲሰሩ አንደኛ ከወረዳው የህብረተሰብ ጤና አደጋ እንዲሰሩ የማቀናጀት
አመሰግናለሁኝ። ከአቶ መስፍን ጋር ያደረግነው ውይይት በሌላ ዝግጅትም እንቀጥላለን። የተከበራችሁ አድማጮች ዝግጅቶቻችን ተጠናቀቁ።
ወደ ትግርኛ ቋንቋ ስርጭት ይሆናል አሁን የምናልፈው። በእኛ በኩል ነገ በሶስት ሰዓት እንገናኛለን። በሰላም ደሩ። ያስተናግድናችሁ ቆንጂት ታዬና
እኔም ሰለሞን አባተ ነን። አብራችሁ ስለቆያችሁ እናመሰግናለን። ጤና ይስጥልኝ።